ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን አንድን አዲስ ቀን ሰጥቶን እነሆ ዛሬ ደግሞ በምህረቱና በጸጋው ደግፎን በፊቱ እንድንቀመጥ ጌታ ረድቶናል። በእውነት እግዚአብሔር እኔና እናንተን ባይታደገን ኖሮ፣ እኔና እናንተን በእውነት በምህረት እጆቹ ባይደግፈን ኖሮ የት እንደርስ የት እንወድቅ ነበር። ወገኖቼ ዛሬ የእግዚአብሔር መልካም ፈቃድ ሆኖ በፍቅር አይኖቹ ፊት መመላለስ ይችላል። ጠላት እንደተመኘው እንዳሰበው ማላገኘንም። ክብር ለስሙ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ወገኖቼ ተከታታዩን የሉቃስ ወንጌል ትምህርታችንን በጌታ መንፈስ ቅዱስ አስተማሪነት አንድ ላይ እንመለከታለን። በዚህ ዝማሬ እስቲ አምላካችንን ከፍ ከፍ እናድርገው። ስለዚህ ዝማሬ እጅግና መሰግናለሁ። ንጸልይ። እግዚአብሔር አባታችንና አምላካችን ሆይ ደግሞ ይቺን ምሽት ስለሰጠህን እጅግና መሰግናለን። ጌታ ሆይ በዚህች ሰዓት በዚህች ጊዜ ደግሞ ቃልህን ጌታ ሆይ የሚያስተምረን መንፈስ ቅዱስ ተገልጦ ያንዳንዳችን እንዲያስተምረን እንዲባርከን እንለምናለን። አቤቱ እግዚአብሔር አባታችን ሆይ ስጋና ደም ይህንን ቃልህን ምስጢርህንም ፈጽሞ ሊገልጥ አይችልምና ባክ ይህንን የሚናገረንን የሚያስተምረንን ቅዱስ መንፈስህን ላክልን። እኛም ደግሞ በተረዳነው እውነት መኖር እንድንችል ባክህን እርዳን። በጌታ በኢየሱስ ክርስቶስ ያው ስም ስትል አሜን። አድማጮች ከሉቃስ ወንጌል መግቢያውንና ከምዕራፍ 1 ደግሞ እስከ ቁጥር 4 ያለውን መመልከታችን ይታወሳል። በእነዚህ 4 ቁጥሮች ሉቃስ ስለ ጌታ ኢየሱስ ክርስቶስ ታሪክ እርግጠኛነትና ስለሚፈጸመው ጉዳይ ትክክለኛነት አበክሮ ማመልከቱን ሰፋ አድርገን ተመልክተን ነበር። በዛሬው ምሽት ክፍለ ጊዜ ጥናታችን ደግሞ አብረን የምንመለከተው ከምዕራፍ 1 ቁጥር 5 ነው። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና የሉቃስ ወንጌል ምዕራፍ 1 ቁጥር 5 ናውጡ። እንዲህ ይላል። በይሁዳ ንጉስ በሄሮድስ ዘመን ካቢያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ ይላል። አድማጮቼ ከ400 የዝምታ አመታት ወዲህ እግዚአብሔር አሁን ገና መናገሩ ነው።
ሉቃስ ወንጌሉን የጻፈልን በነገሮች ቅደም ተከተል መሰረት ነው። የዮሐንስ አባት በቤተ መቅደስ ያገለግል መልአኩ ገብርኤል ተገለጠለትና ዮሐንስ የሚባል ልጅ እንደሚወለድ ነገረው። ዘካርያስና ኤልሳቤት ዮሐንስ አባትና እናት ናቸው። ዘካርያስ ማለት እግዚአብሔር ያስባል ወይም ያስታውሳል ማለት ሲሆን፣ ይናስተውሉ፣ ዘካርያስ ማለት እግዚአብሔር ያስባል ወይም ያስታውሳል ማለት ሲሆን፣ ኤልሳቤት ማለት ደግሞ እግዚአብሔር ማላ ማለት ነው። ሁለቱን ቃላት ባንድነት ስናጣምራቸው እግዚአብሔር ማላውን ያስባል ወይም ያስታውሳል የሚል ፍቺን እናገኛለን። ለመሆኑ ወገኖቼ መቼ ነበር እግዚአብሔር የማለው? መዝሙር 89 ከቁጥር 34 እስከ 37 ስለ እግዚአብሔር ማላ ይናገራል። እንግዲህ እንዳትረሱ፣ ኤልሳቤጥ ማለት ምን ማለት ነው ብለናል? ማላ ወይም ደግሞ እግዚአብሔር ማላ ማለት ነው። እስቲ አሁን መዝሙር 89 ከቁጥር 34 እስከ 37 የሚናገረውን እንመልከት። ኪዳኔንም አላረክስም፣ ከከንፈሬ የሚወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው ይላል። ወገኖቼ ከዝርያዎቹ አንዱ ለዘላለም እንደሚገዛ እግዚአብሔር ለዳዊት ምሎለት ነበር። ያሁኑን ክፍል ተመልከቱ። ያ ዝርያ ማን ነው? ክርስቶስ ነው። እግዚአብሔር ማላውን ያስታውሳል። አድማጮቼ ዘካርያስና ኤልሳቤጥ ጻድቃን እንደነበሩ ቅዱስ ቃሉ የሚናገረውን እናስተውል። እንዲህም ሲባል ትክክለኛ ነበሩ ማለት ነው። እንዴት ነው ትክክለኛ ሊሆኑ የቻሉት? ትክክለኛ ሊሆኑ የቻሉት ኃጢአተኝነታቸውን ተገንዝበው የሚገባውን መስዋዕት በማቅረባቸው ነው። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ሉቃስ ምዕራፍ 1 ቁጥር 6ን ልብ ይሏል። የሉቃስ ወንጌል ምዕራፍ 1 ቁጥር 6ን ተመልከቱ። ይሁን እንጂ ልጅ ስላልነበራቸው ደስተኛ አልነበሩ። እስቲ ቁጥር 7ን እንመልከት። ኤልሳቤጥ መካን ነበረችና ልጅ አልነበራቸውም፣ ሁለቱም በእድሜያቸው አርጅተው ነበር ይላል። ወገኖቼ መካንነት ለአንዲት አይሁዳዊት ሴት መነቀፊያዋ ነው። ስለዚህም ኤልሳቤጥ መካን በመሆኗ ትሳቀቅ ነበር። የሌዊ ነገድ የሆነው ዘካርያስ በመቅደስ ውስጥ እያገለገለ ነው። እስቲ ከቁጥር 8 እስከ 12 ያለውን ደግሞ ፈጠን ፈጠን እያልን እንመልከት። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህን አስራት ወደ ጌታ መቅደስ ወይም ደግሞ ቤተ መቅደስ ገብቶ ለማጠንጣ ደረሰበት። በጣንም ጊዜ ሕዝቡ ሁሉ በውጪ ቆመው ይጸልዩ ነበር። የጌታም መልአክ በጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጡ፣ ፍርሃትም ወደቀበት ይላል። አስተውሉ ወገኖቼ፣ ዘካርያስ በወርቁ መሠዊያ አጠገብ ማለትም በጸሎት ስፍራ እያገለገለ ነበር። ጊዜው የማታ መሥዋዕት የሚቀርብበት ጊዜ ስለነበር በመሠዊያው ላይ እያጠነ ነበር። በድንገት ግን መልአኩ ገብርኤል ተገለጠለት። አንተስ መልአክ ቢገለጥልህ ምን ትሆን ነበር ወገኔ? እንደ ዘካርያስ ሁሉ መፍራትና መደንገጥ የማይቀር ነው። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስቴ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ይላል። ሉቃስ 1 ቁጥር 13ን ልብ ይሏል። የሉቃስ ወንጌል ምዕራፍ 1 ቁጥር 13ን ይመለከቷል። ዘካርያስ ወገኖቼ ልጅ እንዲሰጠው እየጸለየ ነበር። ኤልሳቤጥም እንዲሁ ልጅ እንዲሰጣት እየጸለየች ነበር። ሌሎችም ሰዎች በጸሎት ሳይተባበሯቸው እንደማይቀሩ አስባለሁ። ልጅ እንዲሰጠው ይጸልይ እንደነበር እንዴት እናውቃለን? ምክንያቱም ጸሎት ተሰምቶልሃል ነበር መልአኩ ያለው። ደስታና ተድላም ይሆንልሃል። ከቁጥር 14 እስከ 15 ያለውን ተመልከቱ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታም ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገና በእናቱ ማኅፀን መንፈስ ቅዱስ ይሞላበታል ይላል። የኤልሳቤጥና የዘካርያስ ልጅ ናዝራዊ ሊሆን ነው። ናዝራውያን ወይንና ጠንካራ መጠጥ አይጠጡም። ይህ ልጅ ዮሐንስ ማለት ነው። ደስታን የሚያገኘው ከመንፈስ ቅዱስና ከእግዚአብሔር ብቻ ነው። ለዚህ ነው ጳውሎስ በኤፌሶን መልእክቱ በምዕራፍ 5 ቁጥር 18 ኤፌሶን ምዕራፍ 5 ቁጥር 18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ያለው። ደስታን ከመከላከያ ሳይሆን ከእግዚአብሔር ተቀበል። ሌላው ቀርቶ አንዳንድ ጊዜ ክርስቲያንን የሚሉ እንኳ የሕይወትን ውጣ ውረድ መቋቋም ያቅታቸዋል። የሕይወትን ውጣ ውረድ መቋቋም የምንችልበትን ጸጋ መንፈስ ቅዱስ ሊሰጠን እንደምንችል እንወቅ። እስቲ ቀጥለን ደግሞ ከቁጥር 16 እስከ 17 ያለውን እንመልከት። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመራል ወይም ደግሞ ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያስተናዳ ያባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። ምንም እንኳን መጥምቁ ዮሐንስ ወገኖቼ ያገለገለው በኤልያስ መንፈስና ኃይል ቢሆንም ራሱ ኤልያስ እንዳልነበረ መረዳት አለብን። የልጆችን ልብ ወደ አባቶች ይመልሳል። በትውልዶች መካከል ያለውን ክፍተት መሙላት ነበር አንዱ አገልግሎቱ። ዋናው የዘመናችን ችግር በአባቶችና በልጆች መካከል ክፍተት መፈጠሩ ሳይሆን በእግዚአብሔር በአባቶች መካከል ክፍተት መፈጠሩ ነው። አባቶች ከእግዚአብሔር ጋር ተገቢ ግንኙነት ቢኖራቸው ኖሮ በእነርሱና በልጆቻቸው መካከል ችግር አይፈጠርም ነበር። ዘካርያስም መልአኩን እኔ ሽማግሌ ነኝ ሚስቴም በድሜው አርጅታለችና ይህን በምን አውቃለሁ አለው። ቁጥር 18ን ልብ ይሏል። ዘካርያስ እግዚአብሔር ልጅ እንዲሰጠው እየጸለየ ነበር ብለናል። አሁን ግን መልአኩ ገብርኤል ተገልጦ ልጅ ልሰጥህ ነው ሲለው የሰጠው ምላሽ እንዴት አውቃለሁ የሚል ነበር። እኔ ሸምግያለሁ ሚስቴም አርጅታለች ልጅ እናገኛለን ብለን አናስብም ነበር ያለው። ይሁን እንጂ በቅርቡ ልጅ ሊያገኝ ነው። እንደዚህ አይነት ጸሎት ጸልይ ታውቂ ሆነን ወገኔ፣ እግዚአብሔር አንድ ነገር እንዲሰጥ ትጸልያለ፣ ያንን ነገር ሊሰጥ እንደሚችል ግን እምነት የለህም። ለጸሎታችን መልስ ከማናገኝበት ምክንያቶች አንዱ ይህ ነው፣ እምነት የለንም። እንደኛ ሁሉ ዘካርያስም ሰው ነው። ወገኖቼ የራሴን ደካማ ጎን በዘካርያስም ስመለከት ያስገርመኛል። እስቲ አለፍ ብለን አሁን ደግሞ ቁጥር 19ን እንመልከት። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርም ይህችን የምሥራች እንድሰብክልህ ተልኬ ነበር ይለዋል። የእግዚአብሔር ቃል ወገኖቼ በእግዚአብሔር ማተም የታተመ ነው። የእግዚአብሔር ቃል ሥልጣን አለው። እኔ ወይም እናንተ የምንናገረው ምንም ማለት ላይሆን ይችላል። እግዚአብሔር የሚናገረው ግን በጣም አስፈላጊ ነው። እግዚአብሔር በቃሉ በኩል ይናገራል። እነሆም በጊዜው የሚፈጸመውን ቃሌን ስላላመን ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናል፣ መናገርም አትችልም አለው። ሉቃስ 1 ቁጥር 20ን ልብ ይሏል። ወገኖች ለተወሰነ ጊዜ ዘካርያስ ዲዳ ሊሆን ነው። አለማመን ሁልጊዜ ዲዳ ነው። አስተዋላችሁ? እንዲህም ሲባል የሚያስተላልፈው መልእክት የለውም ማለታችን ነው። እምነት የሌለው ሰው ዝም ቢል ይሻለዋል በማለት ከተናገሩት ከኤልዛቤት ባሪት ጋር ስማማለሁ። ስላለማመናቸው ብዙ የሚያወሩ ለፍላፊዎችን እናውቃለን። ለሌላው የሚተርፍ መልእክት ከሌላቸው ዝም ማለቱ ይሻላቸዋል። በእግዚአብሔር የሚያምንና ለሌላው የሚተርፍ መልእክት ያለው ግን ቢናገርም ያምርበታል። እስቲ ከቁጥር 21 እስከ 22 ያለውን ደግሞ ወረድ ብለን እንመልከት። ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለ ዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ዲዳም ሆኖ ቀረ ይላል። ከአራት መቶ የዝምታ ዓመታት በኋላ እግዚአብሔር ለሕዝቡ መናገር ጀምሯል። አሁን ይሁን እንጂ የእግዚአብሔርን ንግግር የሰማው የመጀመሪያው ሰው አላመነበትም። ስለዚህም ዲዳ ሆኗል። ዲዳ መሆኑን ለሕዝቡ ለማስረዳት ያደረገው ሙከራ ይታያችኋልን? መልአክ እንደ ታያችሁ ግን ዲዳ እንደሆናችሁ እንዴት ለሰዎች ማስረዳት ይቻላል? ቀላል አይደለም። ስለ ሁኔታው ለሕዝቡ ለማስረዳት ዘካርያስ የተጠቀመው በምን ነበር? በጥቅሻ ብቻ ነበር። የማገልገልም ወራት ሲፈጸም ወደ ቤቱ ሄደ የሚልን ቃል ደግሞ በቁጥር 23 ላይ ተጠቅሶ እናገኛለን። ከብዙ ዓመታት በፊት ወገኖቼ ንጉሥ ዳዊት ካህናት ለተወሰነ ጊዜ እንዲያገለግሉና ለተወሰነ ጊዜ ደግሞ ረፍት እንዲያደርጉ ደንብ አውጥቶ ነበር። ስለዚህም አንድ ካህን ካገልግሎት በኋላ የረፍት ጊዜ ይኖረዋል ማለት ነው። የዘካርያስ ሁኔታ ከዚሁ የተለየ አልነበረም። ይሁን እንጂ ያገልግሎት ጊዜውን መፈጸም ነበረበት። እስቲ አለፍ ብለን ደግሞ ቁጥር 24 እና 25ን እንመልከት። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲያድርጎልኛል ስትል ራሷን አምስት ወር ሰወረች ይላል። ልብ በሉ እነዚህ ወገኖች በጣም የሚገርም ሁኔታ ውስጥ ነው ያሉት። ዘካርያስ መናገር አይችልም። ኤልሳቤጥም በስተርጅናዋ በመጸነሷ ለወራት ራሷን ከሰዎች ሸሽጋለች። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ የሚለውን በቁጥር 26 እና 7 ላይ እናገኛለን። በዚህ ከላይ በተመለከትነው ጥቅስ ብቻ ማርያም ሁለት ጊዜ ድንግል ተብላለች። ድንግል ማለት ምን ማለት እንደሆነ ታውቃላችሁ? ይህን ለመጠየቅ የተገደድኩት ምን ማለት እንደሆነ ብዙዎች ስለማያውቁ ነው። ድንግል ማለት ከወንድ ጋር ግንኙነት ያላደረገች፣ በዚህም ምክንያት ተአምር ካልተደረገ በቀር በተፈጥሯዊ መንገድ ልጅ መውለድ የማትችል ሴት ማለት ነው። አንዳንድ ሰዎች በባዮሎጂ ሕግ መሰረት አንዲት ድንግል ልጅ ልትወልድ እንደማትችል ይናገራሉ። ስለዚህም በዚህ ጉዳይ በግልጽ መነጋገር እንዳለብን አስባለሁ። ጌታችን ኢየሱስ ክርስቶስ ከድንግል መወለዱን ቅዱሳት መጻሕፍት ያስረዳሉ። አንድ ሰው ድንግል የሆነች ሴት ልታረግዝ አትችልም ቢለኝ አልቃወመውም። ስለ ድንግል መውለድ መጻሕፍ ቅዱስ አያስተምርም ቢለኝ ግን መቃወሜ የማይቀር ነው። የዚያን ሰው ጤንነት ወይም ስለ መጻሕፍ ቅዱስ ያለውን ዕውቀት እጠራጠራለሁ ወገኖቼ። እስቲ ቁጥር 28 ደግሞ እንመልከት። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከለ የተባረክሽ ነሽ አላት። አድማጮቼ አንዳንድ ሰዎች ለማርያም ተገቢውን ስፍራ አይሰጧትም። ጸጋ የሞላባት ወይም በእግዚአብሔር ፊት ሞገስ ያላት እንደሆነች ግን ከዚህ ጥቅስ መመልከት ይቻላል። እዚህ ላይ ማስተዋል ያለብን መልአኩ ማርያምን ከሴቶች መካከለ የተባረክሽ ነሽ አላት እንጂ ከሴቶች ሁሉ ትበልጫለሽ እንዳላላት ነው። አስተውሉ፣ እዚህ ላይ መልአኩ ማርያምን ቀርቧት የተናገረው ከሴቶች መካከለ የተባረክሽ ነሽ አላት እንጂ ከሴቶች ሁሉ ትበልጫለሽ አላላት። ኃጢአት ወደ ዓለም የገባው በሴት ምክንያት ነው ማለት ቀላል ነው። ሆኖም መርሳት የሌለብን አዳኛችን የተወለደው ከሴት እንጂ ከወንድ አለመሆኑን ነው። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ቁጥር 29ን ልብ ይሏል።
በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ ነው ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጠልልልሻል፣ ስለዚህ ደግሞ ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል። ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና አለች። በሦስተኛውም ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። የሚላችሁን ሁሉ አድርጉ አለቻቸው።
ወገኖች በመላኩ አነጋገር ማርያም ደንግጣለች። መለኮታዊ ተፈጥሮአዊውን ሲነካው ፍርሃት ይፈጠራል። ስለዚህም ማርያም በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው አለች። አንድ ጊዜ አንድ ጓደኛዬ አበበ አውቃለ ባይኔ ስካየውበት ጊዜ ድረስ በሰይጣን መኖር አላምንም ነበር አለኝ። ወዳጆቼ መልአክ ብናይ ማንኛችንም ኮን ፈራለን። መልአኩም እንዲህ አላት፣ በእግዚአብሔር ፊት ተጸጋግን ተሻልና አትፍሪ። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም ያባቱን የዳዊትን ዙፋን ይሰጣዋል፣ በያዕቆብ ቤትም ላይ ለዘላለምም ይነግሣል። ለመንግሥቱ መጨረሻ የለውም የሚለውን ቃል ደግሞ ከቁጥር 30 እስከ 33 ባለው ስፍራ እናገኛለን። ይህ ግልጽና ለሁሉም የሚገባ ቋንቋ ስለሆነ መልእክቱ ማጣመም አይቻልም። ኢየሱስ ክርስቶስ ከድንግል መወለዱን የማይቀበሉ ሰዎች በአባቱ በዳዊት ዙፋን ላይ መቀመጡንም ይክዳሉ ማለት ነው። ከድንግል እንደሚወለድ በግልጽ እንደተነገረ ሁሉ በዳዊት ዙፋን ላይ እንደሚቀመጥ የተነገረውን በግልጽ ነው። በያዕቆብ ቤት ላይ ለዘላለም ይነግሣል። ለመንግሥቱም ፍጻሜ የለው። ያ መንግሥት እውነት እንጂ ፈጠራ አይደለም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ቁጥር 34 ልብ ይሏል። ድንግል መውለዷን በተመለከተ ጥያቄ ለማቅረብ ማርያም የመጀመሪያዋ ሰው ናት። እንዴት ሊሆን ይችላል ነበር ያለችው። ሉቃስ እንደሚነግረን መልአኩ ለዚህ ጥያቄ ሰጣት መልስ፣ የመንፈስ ቅዱስ ኃይል ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል፣ ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ ይመልስላታል። ቁጥር 35ን ልብ ይሏል። በኢየሱስ ክርስቶስ ወገኖች ከድንግል መወለድ ምንም የሰው አስተዋጽኦ አልነበረበትም። ከዘሌዋውያን መጽሐፍ እንደተመለከትነው አንዲት ሴት ስትወልድ ትረክሳለች። ምክንያቱም በእርሷ ምጥ አንድ ኃጢአተኛ ወደዚህ ዓለም መምጣቱ ነው። በማርያም አማካይነት ወደዚህ ዓለም የሚመጣው ቅዱሱ እንጂ ኃጢአተኛ ሰው አልነበረም። ደግሞም እንደዚሁ ነው ወገኖቼ፣ ወደዚህ ዓለም የመጣው ከድንግል ማርያም የተወለደው የእግዚአብሔር ልጅ ቅዱሱ ኢየሱስ ክርስቶስ ነው። እሱ ምንድን ነው? ኃጢአት ያሌለበት ንጹሕና ቅዱስ ነው። ወንድና ሴት ግንኙነት አድርገው ኃጢአተኛ ሰው ብቻ ነው መውለድ የሚችሉት። ቅዱስ የእግዚአብሔር ልጅ በዚህ ዓለም እንዲወለድ እግዚአብሔር ያዘጋጀው ብቸኛ መንገድ ከድንግል እንዲወለድ ማድረግ ነበር። በመዝሙር 51 ቁጥር 5 ዳዊት እነሆ በአመጻ ተጸነሱ እናቴም በኃጢአት ወለደችኝ ይላል። ከማርያም የሚወለደው ግን ከዚህ የተለየ ነው። በኃጢአት የተወለደ አይደለም። ከፈለጋችሁ ኢየሱስ ክርስቶስ ከድንግል መወለዱን አለመቀበል ትችላላችሁ። የማታምኑ ከሆነ ከናንተ የሚጠበቀው ይሄው ነው በቃ። ይሁን እንጂ ክርስቲያን እንዳይደላችሁና ነገር ግን ድንግል ልትወልድ እንደምትችል ብትነግሩኝ በጣም ይገርመኛል። ክርስቲያን ካልሆናችሁ በኢየሱስ ክርስቶስ ከድንግል መወለድ አለማመናችሁ ሊያስገርመኝ አይችልም። መታገስ የማልችለው መጽሐፍ ቅዱስ ድንግል ስለ መውለዷ አይናገርም የሚሉትን ሰዎች ነው። ምክንያቱም መጽሐፍ ቅዱስ ስለ ድንግል መውለድ ያስተምራልና ነው። ይህ ከድንግል የሚወለደው ልጅ ለምን የእግዚአብሔር ልጅ እንደሚባል ታውቃላችሁን? ምክንያቱም ቀድሞውንም የእግዚአብሔር ልጅ ስለ ነበር ነው። እንደ ታሪክ ጻፊነቱ ሉቃስ የኢየሱስን ታሪክ እንደ መረመረና እውነት ሆኖ እንዳገኘው ይናገራል። ምንም እንኳ የተከተሉት መንገድ የተለያየ ቢሆንም ሉቃስና ዮሐንስ ወደ አንድ ማጠቃለያ ያደርሳል። እስቲ አሁን ደግሞ ወረድ ብለን ቁጥር 36ን እንመልከት። ሉቃስ 1 ቁጥር 36 እና 37ን ሁለቱን አንድ ላይ እንመልከት። እንዲህ ይላል፣ እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው የስድስተኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና ይላል። አዎ ለእግዚአብሔር የሚሳነው ምንም ነገር የለም ወገኖቼ። የመጥምቁ ዮሐንስ ልደት እንዲሁ ተአምራዊ ነው። ሆኖም ዮሐንስ ከድንግል አልነበረም የተወለደው። መልአኩ ለማርያም ለእግዚአብሔር የሚሳነው የለምና አላት። በተለይም በዚህ ዘመን ያለን ሰዎች በዚህ ቃል ብንደገፍ መልካም እንደሚሆን አስባለሁ። ይሁን እንጂ አንዳንድ ሰዎች የዚህን ቃል ትርጉም እንዳጣመሙትና ለራሳቸው በሚመች መንገድ እንደሚያቀርቡት ሳልነግራችሁ ማለፍ አልፈልግም። እግዚአብሔር አንድን ነገር ማድረግ ከወሰነ ምንም የሚሳነው ነገር የለም። እንዲህ ስለ ተባለ ግን እኛ ስለ ጠየቅነው ብቻ የማይቻል ነገርን ያደርጋል ማለት አይደለም። አንዳንድ ሰዎች ይህን ጥቅስ የሚጠቀሙበት ራስ ወዳድ ፍላጎታቸውን ለማሟላት ነው። ለእግዚአብሔር ወገኖች የሚሳነው ነገር የለም። ይህንን አረጋግጬ ወይም ደግሞ አስረግጬ ለነግራችሁ ፈልጋለሁ። እኔና እናንተ ግን ብዙ የሚከብዱን ነገሮች አሉ። ለምሳሌ ያህል አንድ ሰው የጌታ ሥራ ነው ብሎ የሚያስበውን ሥራ ለእግዚአብሔር የሚሳነው የለም በማለት ለመስራት ይነሳሳል። ያ ሥራ ሳይሳካ ወይም ሳይከናወን ሲቀር ደግሞ የማያምኑ ሰዎች በእግዚአብሔር ይሳለቃሉ። እርግጥ ነው እግዚአብሔር ለማድረግ የወሰነውን ነገር ለማከናወን የሚሳነው ነገር የለም። ኦ እግዚአብሔር ይመስገን። አንዳንድ ነገሮች በእግዚአብሔር እቅድ ውስጥ ላይሆኑ ይችላሉ። ስለዚህም አማኞች የጠየቁትን ሁሉ ይፈጸምላቸዋል ማለት አይቻልም። ብዙ ከማውራት ወይም ከመለፍለፍ አስቀድመን ስለ ነገሮች ትክክለኛ እይታ ይኑረን ወገኖቼ። ብዙ ማውራት የኢየሱስ ክርስቶስን ወንጌል ከማስፋፋት ይልቅ ሲጎዳ ነው የሚታየው።
ወንድማችን አስፋው አለሙ ከሴንተሪያ ከሲዳማ ዞን አለታ ወንዶ የጻፍክልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን ወጣት አስፋው አለሙ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል፣ ከነ ቤተሰብህም ይጨመርልህ ይያልን። እነሆኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። እግዚአብሔርን ለሚወዱ እንዳሳቡም ለተጠሩ ነገር ሁሉ በጎ መሆኑን ተገንዝበህ እግዚአብሔርን መከተል ምንኛ መታደል ነው። ወደ ግራ ወደ ቀኝ ሳያዩ የልጁን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት ይያዩ ከእርሱ ጋር መራመድ መታደል መባረክም ነው። እግዚአብሔር ደግሞ እነሆ ከእህታችን ከኔነሽ ሙራሳ ጋራ ስትኖሩ ሳለ ልጅን ሰጥቷችሁ በልጅም ተባርካችሁ እግዚአብሔርን በማመስገን እድሜውን ሙሉ ለጌታ ቤት እነሆ ጎንበስ ቀና እንዲል በምኞታችሁ ወይም ደግሞ በልባችሁ ያደረውን ምኞት ስመለከት፣ አዎ እግዚአብሔር ሆይ መሻታቸውን ደግሞ እንደ ፈቃድ እንድታከናውንላቸው እለምናለሁ ከማለት በስተቀር ምንም ማለት አልቻልኩም። በጎን ለተመኘ ሰው እግዚአብሔር ደግሞ በመልካም መንገድ እንደሚመራው ቃሉ ይናገራልና፣ ልጅህን በሚሄድበት መንገድ ምራው፣ ባደገም ጊዜ ከዛ ፈቀቅ አይልም የሚለው የጌታ ቃል በእናንተ ትዳርና በእናንተ ኑሮ ውስጥ ደግሞ እውነት እንደሚሆን እኔ አምናለሁ። እግዚአብሔር ኤፍሬምን ይባርካል። እግዚአብሔር ወንድም ያስፋውንና እቴ የኔነሽንም እንደሚባርክ የኛ ጸሎት ነው። የሚቀጥለውን ደብዳቤያችሁን እንጠባበቃለንና ጻፉልን። አዎ እግዚአብሔር መልካምን ነገር ዕለት ዕለት ስለሚያደርግልን ስሙ ይባረክ።
Yeah, baby.